ጤና ይስጥልኝ አቶ ገመቺስ።
አቤት አቤት።
እንደምን አሉ? ከአሜሪካ ድምጽ ራዲዮ ነው የምደውልልዎት።
እሺ እሺ፣ እግዚአብሔር ይመስገን በጣም ደህና ነኝ።
እሺ፣ በጣም ጥሩ። ምንድነው የሚካሄደው እዛ ኮንሶ?
ኮንሶ በአሁኑ ጊዜ በከፍተኛ ቀውጢ ውስጥ ነው ያለችው። አንድ ወቅት በእናንተ ሚዲያም የተላለፈ ነበር ኮንሶ ራሱ ለማስተዳደር ዞን መጠየቁ።
እሺ፣
ያንን ተከትሎ ጥያቄውን ያው ወደ 50,033 ሰዎች ተፈራርሞ ይህን ጥያቄ ለመንግስት አቅርቧል፣ ለክልል መንግስትና ለፌዴራል መንግስት። ከዛ በኋላ እንደገና ደግሞ በታች ባሉት ቀበላት ምክር ቤት አጸድቋል። ከዛም እንደገና በታህሳስ 9 ቀን 2008 ዓ.ም በወረዳው ልዑላዊ ምክር ቤት አጸድቋል። ከዛ በመነሳት ነው ይህንን ክልሉና ዞኑ በአንድ ላይ በመተባበር ማለት ነው ይህንን ጥያቄ የኮንሶን ጥያቄ ስለማይቀበሉ ያን ልዑላዊ የህዝብ ምክር ቤት ያጸደቀውን ህገ ወጥ ለማሰኘት ብለው በወታደር ኃይል በመጠቀም በልዩ ኃይል በመጠቀም ይህንን ጥያቄ ለመቀልበስ ያው ኮንሶን በአሁኑ ጊዜ ወረው ይገኛሉ።
መቼ ጀምሮ ነው ይሄ ግጭት? ነው ምንድን ነው ወታደሮች ተላኩ ወደ እናንተ?
አሁን ወደ ግጭት አላመራም። በግጭት አላመራም፣ በህዝቡ ትዕግስት ነው። ምክንያቱም ህዝቡ ይህንን ጥያቄ ሲጀምር ምንም አይነት ቆሽታ ላለማሰማት በሰላማዊ መንገድ ጠይቆ የጠየቀውን ጥያቄ ምላሽ ለማግኘት ብሎ ነው ህዝቡ መጀመሪያ ነው ጥያቄውን ሲያቀርብ ቃለ ተግባባው። ከዚህ የተነሳ ልዩ ኃይሉ አንዳንድ ጊዜ የኃይል እርምጃም እየወሰደ ሰዎችን የመምታት የመደብደብ፣ ንብረት ሞተር ያሉትን መኪናዎችን የመቀማት የመሳሰሉትን ነገሮችን ቢያደርግም ህዝቡ አሁንም ቢሆን ጥያቄ ፈሩን እንዳይፍትና እንዳይበላሽብኝ ብሎ በትዕግስት ነው ይህን ነገር እየተከታተለ ያለው።
እሺ፣ አቶ ገመቺስ እርስዎ ኮሚቴ እንደሚወክሉ ነው ጥቆማ የደረሰንና ስለ ኮሚቴው ይንገሩን እስቲ። እንዴት ተመሰረተ? መቼ?
ኮሚቴው የተመሰረተው መስከረም 29 ቀን ነው። ይህንን አቤቱታ ይዞ መቅረብ የነበረበት የህዝብ ጥያቄ እስከሆነ ድረስ የወረዳው መንግስት መሆን ነበረበት። ነገር ግን በወረዳው መንግስት ላይ የነበሩት አመራሮች ከዞኑ ጋር በመተባበር ይህንን ጥያቄ ሲያወግዙ ስለነበር፣ አስፈላጊም አይደለም ብሎ ስለነበር ህዝቡ ግን ጥያቄ ነው ብሎ ስለተቀበለና ይህንን ጥያቄ ደግሞ ለመንግስት አካል እንዲያቀርቡለት 12 ሰዎችን መርጦ ነበር። 12ቱ ኮሚቴ አባላት አንዱ ነኝ። አላማውም ይህንን ጥያቄ ለመንግስት አካል ማድረስ እና ከመንግስት የተሰጠው ምላሽ በቀጥታ መጥቶ ለህዝቡ ማድረስ እንጂ ሌላ አላማ እንደሌለው ነው የኮሚቴው ተግባር።
አቶ ገመች፣ የያዛችሁትን የህዝብ ሀሳብ ስንት ፈረመው አሉ? ስንት ሰው ነው የፈረመው?
በህጉ መሰረት 15,000 ሰዎች ናቸው እንዲፈርሙ የሚፈለገው እንደዚህ አይነት ጥያቄ ለማቅረብ። ነገር ግን የጠየቀው ወደ 50,033 ሰዎች ናቸው። እነዚህ 50,033 ሰዎች የፈረሙትም ከአቅማችን በላይ ስለሆነ እንጂ በዛን ወቅት ለፊርማ ቀርበው የነበረው ወደ 90,000 ህዝብ ነው። በአንድ ወደ ከራት ከተማ ማዕከል ቀርበው የነበረው ህዝብ።
እሺ፣ አሁን ኮሚቴው ጉዳዩን ይዞ ማጋ ነው የሄደው? መጀመሪያ
ኮሚቴው ጉዳዩን ይዞ ያው ክልል የርዕሰ መስተዳድር ቢሮ እንዲሁም ደግሞ የክልሉ ብሔር ብሔረሰቦች ምክር ቤት ከዛም አልፎ እስከ ደኢህዴን ጠቅላይ ሚኒስትር ቢሮ የፌዴራል ምክር ቤት የፌዴሬሽን ምክር ቤት እዛ ድረስ ሁሉ አቅርቧል።
እና የተሰጣችሁ መልስ ምንድን ነው?
የተሰጠን ምላሽ ውክልና ተጠይቋል። በአንድ በኩል ይህንን ጥያቄ ይዛችሁ ለመቅረብ ውክልና ማቅረብ አለባቸው ተብሏል። መጀመሪያ ሰነድ ብቻ ይዘን ነበረ ነው እንደገና ደግሞ 15,000 ህዝብ የፈረመበት ብሏል። እኛ ደግሞ ወደ 50,033 ሰዎችን ያስፈረም ነው። ከዛ የቀረን ምንድን ነው? ብሔረሰቦች ምክር ቤት የክልሉ ብሔረሰቦች ምክር ቤት ይህን ጥያቄ እንድሰጠን ማለትም በጽሁፍ የተደገፈው ወይ ይፈቀድ እንደሆነ ወይ ይከለከል እንደሆነ በጽሁፍ የተፈቀደ ምላሽ እንድሰጠን ደንብ እናቀርብ አንሰጣችሁ ነበር ያለን። እንደገና ደግሞ አሁንም በሆን ምክር ቤቱ ይህንን ካጸደቀ በኋላ ባለፈው ጊዜ መጥቶ ነበረ ሊያነጋግሩ በመጡ ጊዜ በቀጥታ ነው ምላሽን የሰጡ። አይፈቀድም፣ ይህ ጥያቄ በኢህአዴግ መቃብር ላይ ብቻ ነው ሊመለስ የምችለው የምን ምላሽ ነበረ ተሰጠን። ወል እንደዛም ከሰጣችሁም ጥሩ ነው፣ ምክንያቱም መጀመሪያውኑ ሰምተናል እንደዛ ነው ምላሽ። እንግዲህ ተወካዮችና ከየቀበሌ ተወከሉ ሽማግሌዎች መጀመሪያውኑ ጠብቀናል። እንደዛ ከሰጣችን ደግሞ ህግ አለ። የደቡብ ክልል መንግስት የብሔረሰቦች ምክር ቤት አዋጅ ቁጥር 60/1995 አንቀጽ 21 ላይ እንደዚህ አይነት ጥያቄዎች በሚቀርቡበት ጊዜ በጽሁፍ ነው ምላሽ የሚሰጠው ነው የምለው። ስለዚህ ህዝቡ የጽሁፍ ምላሽ ነው የጠየቀው። ነገር ግን ይህንን የጽሁፍ ምላሽ ከመስጠት ይልቅ እንደምታየው ከተማ በአሁኑ ጊዜ በወታደር ተወራናለችው አይደለም ከተማ ብቻ ገጠር ቀበላት በሙሉ በወታደር ተከበው ነው በአሁኑ ጊዜ ያሉት።
እሺ መጀመሪያ እስቲ ማን በቃል እንደዛ እንደነገሩት ይግለጹልኝ፣ ማን ይባላሉ? ስልጣናቸውስ ምንድን ነው?
አንደኛው አቶ ክፍሌ ገብረ ማርያም ይባላሉ። የክልሉ ጤና ቢሮ ኃላፊና የክልሉ ምክትል ርዕሰ መስተዳድር ናቸው። ሌላኛው ደግሞ አቶ ለማ ገዝቱ ይባላሉ። የክልሉ ብሔረሰቦች ምክር ቤት አፈጉባኤ ናቸው። እሱ ጋር ዋናዎቹ እነሱ ናቸው።
እንግዲህ አሁን በአሁኑ ሰዓት ስለ ኮንሶ ወረዳ ብቻ ነው አይደለ የምንወያያለ ነው?
አዎን።
ወታደሩ እዛ መጥቶ ከመስፈሩ ውጪ ምን እያደረገ ነው?
ወታደሮች መጥቶ እንግዲህ እንደተለመደ ከዚህ ቀደም ህዝብ በሰላማዊ መንገድ ነው ጥሪ ተደርጎለት ወይ ደግሞ አዋጅ ተነግሮ ሰዎች ስብሰባ የሚወጣው። ኦልሬዲ ውይይት ተደርጓል። ምላሽ አግኝተናል። ምላሹ አይቻልም የምል ነው። ስለዚህ ዳግም ምን አይነት ውይይት ልመስሉ ለምን ነው ለውይይት የምንጠራ የምል ነው የህዝቡ አሁን ጥያቄ ወደዚህ ወደ እነሱ የምመለሰው እና እነሱ ይህንን ጥያቄ ለመቀልበስ ወታደሮችን በመላክ ነው ከየቤት በኃይል በማስገደድ ማለት በኃይል በማስገደድ ስብሰባ እንዲገቡ ስብሰባ ለምሳሌ አሁን የቀጠና መሪዎች ስብሰባውን እኛ እንካፈልም ምክንያቱም ኦልሬዲ ምላሽ ሰምተናል እና ስብሰባ መካፈል ከዚህ በኋላ አያስፈልገንም ያሉት ሰዎች አጋጣሚ ወደ ስራ ምናምን ከወጡ ምስቶቻቸውን ከህፃናቶቻቸው በመለየት እስር ቤት ማስገባት፣ መንግስት ሰራተኞች ስራ ቦታ ሲሄዱ ኑ በግድ ስብሰባ ካልገባችሁ ብሎ ሰራተኞችን ማስገደድ፣ አልሄድም የሚል ሰው ካለ ደግሞ የእኛ ሰራተኛ አይደለም ብሎ ማባረር፣ ማስጠንቀቂያ መስጠት፣ ደሞዝ እንቆርጣለን ብሎ እንደዚህ አይነት ማስፈራሪያዎች በአሁኑ ጊዜ ያው ከሲቪል ሰርቪስ ውጪ የታገዱ ሰራተኞች አሉ። ከሲቪል ሰርቫንት ህግና ደንብ ውጪ ከስራ ማስታወቂያ ወጣባቸው ሰዎች አሉ። ኦልሬዲ የእኛ ሰራተኛ አይደላችሁም ብሎ ከቢሮ ተባረሩ አሉ በአሁኑ ጊዜ። ስለዚህ ኦልሬዲ ሰራተኛም ቢሮ እየገባ አይደለም። በቃ የተረጋጋ ነገር የለም። ተማሪዎች ደግሞ በአሁኑ ጊዜ ፈተና ላይ ናቸው። ተማሪዎችን ተረጋግተው ፈተና መፈተን አልቻሉም። እንዳውም አንድ ፋሻ የሚባል ትምህርት ቤት ሙሉ አንደኛ ደረጃ ትምህርት ቤት ነው። ተማሪዎች ፈተና ገብተው እያሉ ሰራዊቱ በኃይል በሚገባበት ጊዜ ፈርቶ ሁሉ ከክላስ ጥለው ሁሉ የሸሹበትና በህዝቡና በመምህራን ማረጋገጥ ወደ ክላስ የተመለሱበት አይነት ሁኔታ ነው ያለው። ስለዚህ ኦልሬዲ ኮንሶ በአሁኑ ጊዜ በጣም አደገኛ ሁኔታ ውስጥ ነው ያለችው። ሰዎች ወደ አልተፈለገ ስሜት እንዲገቡ የማድረግ ነገር ነው የሚታየው እንጂ የማረጋጋት በመሰረቱ የእናንተ ምላሽ አይቻልም የሚለው ነገር ስትሰጥ መቆጣት የነበረበት ህዝቡ ነበር። ነገር ግን ህዝቡ ኦኬ፣ ቀደም ሲልም ከእናንተ የጠበቅ ነው ምላሽ ይሄ ነው። ምክንያቱም ከዚህ ቀደምም በሆነ ምናልባት በምክር ቤት ደረጃ ስጸድቅ ምናልባት በደቡብ ክልል ይህ የመጀመሪያ ይመስለኛል። እንደዛ አይነት ከሆነ ጥያቄዎች ሌላ ቦታም ይነሳሉ፣ እንደዛ አይነት ነገር ይሆናሉ ከሚል ስጋት ይሁን ህገ መንግስታዊ የሆነ ጥያቄ ነው። በህግ ነው በህገ መንግስቱ መሰረት የምትጠየቀው። ስለዚህ በህገ መንግስቱ መሰረት ነው ምላሽ ሊሰጥ የሚገባው። ህገ መንግስቱ አልተሻረም ወይም ደግሞ አልተሻሻለም፣ ለምንድን ነው የሚከለከለው የሚል ነው የህዝቡ ጥያቄና ግፊት።
አዎ፣ አቶ ገመችስ እናንተ ግን ለመደራጀት የፈለጋችሁበት ምክንያት ምንድን ነው? ደቡብ ክልል ወይንም አስተዳደር ስል ሆናችሁ የደረሰባችሁ በደል አለ እንዴ?
የጠየቅ ነው በ2003 ዓ.ም ከዚህ ቀደም ልዩ ወረዳ ናት ኮንሶ። ከ2003 ዓ.ም በፊት ልዩ ወረዳ ነበረች። ነገር ግን ህዝቡ ሳይፈልግ ሳይመክርበት ከታች ድረስ ሳይመክርበት በግፍት በኃይል ነበር ተገደው ዞን የተመሰረተው፣ ሰገን አካባቢ ዞን የሚል የተመሰረተው። ከዛ የተነሳ ህዝቡ መጀመሪያ ነው እዛ ዞን ውስጥ ለመጠቃለል ፍላጎት ስላልነበረ የህዝብ ብዛት የቆዳ መሬት ስፋት ስለነበር የተማረ ብዙ ኃይል ስለነበር ራስን ችዬ በዞን መተዳደር ይችላለሁ ካልሆነም ከዚህ ቀደም በልዩ ወረዳነት መኖሬ ይበቃኛል የሚል ሀሳብ ነበረው። ተገደው አመራሮች ግፊት እና ተሳትፎ አማካኝነት ነው በዛ ዞኑ ተደራጀው። እንደዛም ሆኖ ግን እስከ 4 ዓመት ድረስ አሁን 5ኛ ዓመት የተያዝንበት ሁኔታ አለ። ከእድገት ይልቅ ቁልቁል ማደግ፣ የንብረት መዘረፍ፣ የበጀት መዘረፍ፣ አልፎም ተርፎ ደግሞ በአሁኑ ጊዜ ቀበላት ራሱ ህዝቡ ሳይመክርበትና ህዝቡ ሳይፈቅድ ወደ 3 ቀበላት ሙሉ በሙሉ ዞኑ ከተማ እንዲጠቃለሉ የተደረገበት ሁኔታ አለ። የኮንሶ ቀበላት ማለት ነው። ህዝቡ ሳይመክርበት ህዝቡ ሳይፈቅድ ሳያማክሩት እንኳን ሳይጠይቁት እንኳን በኃይል እንደዛ ተደረገበት አይነት እውነታ አለ። የኮንሶ ህዝብ ብዛት ከሌሎቹ በኢጤስ በልጦ እያለ ለምሳሌ ሌሎቹ 60,000 70,000 80,000 ናቸው። ሌሎች ወረዳዎች አንድ ወረዳ ብቻ ነው ወደ 160,000 አካባቢ የሚደርስ የህዝብ ቁጥር አለው። የኮንሶ ግን ወደ 306,000 ህዝብ ነው ያለው። ያህል ህዝብ ይሄ ያለው ዞኑ ላይ ራሱ ያለው የተማረ የሰው ኃይል በስራ የተሰማራው ስታይ ከ400 ምናምን ሰራተኞች 40 ምናምን ሰራተኛ ነው የኮንሶ ይዛለሁ። የኮንሶ ሰው ወደ ዞኑ ለውድድር በሚሄድበት ጊዜ አታስፈልግም ተብሎ ነው የሚባረረው። ስለዚህ ምንም ጥቅም ያገኘበት ሳይሆን በጀት ደግሞ ሙሉ በሙሉ ከግማሽ በላይ ቆርጦ ነው ያለ በጀት ኮንትን አስቀረው። ስለዚህ እድገት ሳይሆን ወደ ታች ማደግ ስለሆነ ወደ ኋላ መመለስ ስለሆነ ኮንሶ አይተቀኝም ምን አቋም ነው የወሰደው ባሁን ጊዜ?
እንደው ይሄንን ውይይት የሚያዳምጥ ሰው አቶ ገመችስ ያው ሁላችሁም ኢትዮጵያ ውስጥ ባንድ ሀገር ውስጥ ስለሆነ ያላችሁት ያልተማረ ወገናችሁን አስተምራችሁ በመተጋገዝ አሁን ባለበት ሁኔታ ለምን መቀጠል አልፈለጋችሁም የሚል አመለካከት ሊኖረው ይችላል። ናርሶ ምን ይላሉ?
አሁን እኮ እኛም እየተጠቀምን ነው ሌሎችን ተክመን ማደግ አለብን እንጂ የኛ እድገት ወደ ኋላ ያሽቆለቆለና እያየን እየተዘረፍን እያየን ተጽዕኖ እየተደረገብን አይደለም ማደግ አለብን? አሁን እኮ ግልጽ የሆነ ወረራ እኮ በህዝባችን ላይ የንብረት ወረራ፣ የገንዘብ ወረራ፣
በማን
ቀበላት የመከፋፈል እንደዛ አይነት ነገር በምንም አይነት ሁኔታ ሊስተካከል እንደማይችል ህዝቡ ስለገባው ነው ወደዚህ ጥያቄ ያገባው። እነሱም ከኛ ይጠቀሙ እኛም ከነሱ ይጠቀምን እኩል ማደግ አለብን እንጂ የኛ እድገት ወደ ኋላ እየተመለሰ ሌላው ደግሞ የሚያድግበት አይነት ምቹ ሁኔታ አይደለም መፈጠር አለበት።
ማን ነው ግን ይሄን ወረራ ያካሂዳል ያሉትን ቢገልጹልኝ?
በዞኑ ላይ ያሉት አመራሮች ናቸው። በዞኑ ላይ ያሉት አመራሮች በአብዛኛው የሌሎቹ ወረዳዎች ለራሳቸው ህዝብ ጥቅምና ለራሳቸው ጥቅም ነው። የኛ የኮንሶ ደግሞ በዛው ተውጧል። አንደኛ ቁጥርም በቁጥር ማነስተኛ ናቸው። ሁለተኛ ደግሞ የአቋም ችግርም አለ። ተመልሶ የራሱን ህዝብ ነው እየተቃወመና የራሱን ህዝብ እድገት ነው እየተቃወመ ያለው። ከዚህ የተነሳ እዛ ላይ የተቀመጡ የኮንሶ አመራሮችን ለኛ የጠቀሙ ሰዎች አይደሉም። ህዝቡ ስገመግምና የደረስበት እንደዛ ነው።
እሺ፣ አመሰግናለሁ አቶ ገመችስ።
ግን ትዝታ እንዲታወቅልን የምንፈልገው ምንድን ነው? ህዝባችን በሰላማዊ መንገድ የጠየቀውን ጥያቄ ሰላማዊ የሆነ ምላሽ ከመስጠት ይልቅ አሁን በተለይ መንግስት የህዝብን ጥያቄ አዳምጬ መልሳለሁ፣ ህዝብን አከብራለሁ፣ ህዝብ የማይፈልገውን ነገር የግድ አላደርግም፣ መልካም አስተዳደር እንድሰፍን አደርጋለሁ ብሎ በተነሳበት በአሁኑ በኢትዮጵያ ውስጥ በአሁኑ ጊዜ የተያዘው የመልካም አስተዳደር ማስተካከል ነው። ነገር ግን በኮንሶ ላይ እንደዛ አይነት ወረራ መካሄዱ በእውነት በጣም ዓለም እንዲያውቅልን እንፈልጋለን።
አመሰግናለሁ አቶ ገመች፣ እግዚአብሔር ይስጥልኝ።
አመሰግናለሁ ትዝታ።